ሰላም፣ ይህ ሃላቅ ፖድካስት ነው። ሃላቅ ፖድካስት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የወንጌላውያን ክርስቲያን ተማሪዎች ህብረት ካውንስሊንግ ቲም የሚዘጋጅ ክርስቲያናዊ ፖድካስት ነው። ሃላቅ የጽድቅ መንገድ።
ምናልባት ቀጣዩ ነጥባችን የሚሆነው ብዙ ወጣት የሚቸገርበት ነገር ነው። ማለትም ወጣት በባህሪው ነገሮች ቶሎ ሲሆኑለት ደስ ይለዋል፣ መታገስ አይወድም አይነት ነገር። ሶ ቀጣዩ ነጥብ ብለህ ያነሳህልን ለውሳኔ አትቸኩሉ የሚል ነበረ። ሶ እሱ ላይ
ምን ማለት ነው?
አዎ
ያ ወጣት ችኩል እንዳልኩት ቀድም መጀመሪያ መግቢያ ላይ ልናገር እንደሞከርኩት እነዚህ ምክሮች የ30 ዓመት የህይወት ጭማቂዎች ናቸው። አንዱ በህይወቴ ውሳኔዎችን በመለከት ከውድቀትም ከመነሳት የተማርኩት ነገር ነው። በምን መንፈስ ነበር ይህን ያልኩት? ወጣቶች ለውሳኔ መቸኮል የለብንም ከብዙ ነገር አንጻር፣ በተለይ ደግሞ ከዚህ ከተቃራኒ ጾታ ጋር ላለን ግንኙነት የሚመለከት ለውሳኔዎች መቸኮል የለብንም። መንቀራፈፍም ብዙም የለብንም፣ ነገር ግን ደግሞ መቸኮል የለብንም። ለምንድነው መቸኮል የማይኖርብን? ያለንበት እድሜ በተለይ በአስራዎቹ መጨረሻ በ21ዎቹ መጀመሪያ ላይ ሲሆን ሁሉ ነገር ኤክሳይትድ የሚያደርገን የምናገኛቸው ነገሮች፣ የምናገኛቸው ሰዎች የመጨረሻ አልቲሜት የሚመስሉን እድሜዎች ናቸው። ይህን የመምከር ያስፈለገኝ ከኋላ ጸጸት ለመታደግ ወጣቶች ለመታደግ ነው። አንዳንዱ ነገር አልፎ ስታዩት በጣም እንዴት ህፃን እንደነበራቸው ይገባቸዋል። አይ ዋዝ ኪድ ያልኩ ራሴን በኩርኩም የመታሁበት ጊዜ አለ። በጣም ህፃን ነበርኩ፣ እንዴት እንደዚህ አይነት ውሳኔ ይወስናለሁ ያልኩባቸው ብዙ ህይወት ገጠመኞች አሉ። እናንተ ግድ በዛ ሁሉ ነገር መሀል ማለፍ የለባችሁ ነው አሁን ምክሬ። በተለይ ደግሞ ለትዳር፣ ለጓደኝነት፣ ለጮኝነት ያሉ ነገሮች አሁን እናንተ የሚወደዛ ስለሆነ በጣም አስፈላጊ የህይወት ምዕራፎች ናቸው። ቢግ ላምፕ ናቸው፣ ትልቅ እርምጃዎች ናቸው ህይወታችን ውስጥ በወቅታቸው መደረግ አለባቸው። ወቅቱም ነው የሀያዎቹ አጋማሽ ሀያዎቹ መጀመሪያ ለእንደዚህ አይነት ነገር ፍጹም ተፈጥሯዊ ነው፣ ወቅቱም ነው። ግን በውሳኔ በፍጥነት የሚወሰኑ በትንንሽ ሚዛኖች በትንንሽ መስፈርቶች የሚወሰኑ ነገሮች አሉ። መስፈርት አብዙ ምናምን እያልኩኝ አይደለም፣ ግን በጥንቃቄ የሚጠይቁ ናቸው። ምክንያቱም አንዳንድ ውሳኔዎቻችን ወደኋላ የሚቀለበሱ አይደሉም። የአንዳንድ ውሳኔዎቻችን ውጤቶች ከዛ በኋላ ያለውን ሰፊውን የእድሜያችንን ጊዜ ሁሉ ዲተርማይን የሚያደርጉ ናቸው፣ ትልቅ ፋክተሮች ናቸው። ወደኋላ መመለስ አንችልም፣ መቀለበስ አንችልም። በጸጸት ከማሰብ በስተቀር እኔ ጎዴ የሚባል ሀገር እያለሁኝ አንድ ወንድም በጣም የምወደው ወንድም ነበረ። እዛው ነው ያገኘሁት፣ እዛው ነው የተዋወቅነው እና ትዳሩን በሚመለከት ያጫወተኝን ነገር አረሳው። ጸልዬ አውቃለሁ አለኝ፣ ጌታዬ አንድ እድል ስጠኝ፣ ሚስት እያለሁ ልጆች እያሉት አንድ እድል ስጠኝ፣ በስህተት ነው እዚህ ትዳር ውስጥ የገባሁት ብዬ ጸልዬ አውቃለሁ አለኝ። በጣም የምወደው የማከብረው ወንድም ነው። ልክ ልቤ እንደተሰበረ ትዝ ይለኛል። እሱ እንደዚህ ነው ያለኝ። አክቹዋሊ ግልጽ ደፋር ሲሆን የነገረኝ ይሄ እሱ ስለተናገረው ነው እንጂ በጣም ብዙ የማይናገረው እንደዚህ አይነት ነገር ብዙ ሰዎች ቤት እንዳለ አስባለሁ። በዚህ በቸርች ውስጥ በነበረኝ የአገልግሎት ዘመን በተለያየ መንገድ ከሰዎች ጋር ስናወራ ፊት ለፊት የነገረኝ ይሄ ሰው ብቻ ነው። ፊት ለፊት እንደዚህ ብሎኝ የሚያውቅ ሰው የለም፣ ግን በተለያየ መንገድ ይሄን ስሜቱን ሰው ይገልጻል። አክቹዋሊ ምሳሌ ነው ይሄ ጋብቻ ነው ያነሳሁልሽ። ከጋብቻ ውጭም ለአገልግሎት መውጣትም የመኖሪያ ቦታን መምረጥን የትምህርት አቅጣጫ መምረጥን እነዚህ ነገሮችን የተለያዩ ነገሮችን በመለከት ውሳኔ ላይ በችኮላ የምናሳልፋቸው ውሳኔዎች ከዘላቂነታቸው አንጻር የእርስ በርስ ግንኙነትን ጾታዊ ግንኙነትን የጠራሁት ከዘላቂነቱ አንጻር ነው። በቋሚነት ነው ዲተርማይን የሚያደርገው ህይወታችን፣ በቋሚነት ነው ፐርማነንት ነው ዳሜጁ። ስለዚህ በጥንቃቄ በጣም በጥንቃቄ መወሰን ይኖርባቸዋል ነገሮችን። ሁሉን ነገር ማወቅ ላይ ኖርብን ይችላል። ቀደም አንድ ነጥብ ላይ እንዳነሳሁት መንፈስ ቅዱስ ላይ መደገፍ የሚባል አለን። አምላካችን የሚያስደግፍ አምላክ ነው፣ የሚጠነቀቅልን አምላክ ነው። አስፈላጊ ሲሆን በር እየዘጋም ነገሮችን እንዲያሳልፈን የሚችል አምላክ እንደሆነ አምናለሁ፣ አውቃለሁ። ነገር ግን በእኛ በኩል ደግሞ ጥንቃቄ ጋር ዳህል ያልና ቃሉ ሳንቸኩል ነገሮችን ከስሜት ወጣ ባለ እንዳልኩት በተለይ ከተቃራኒ ጾታ ጋር ያለን ግንኙነት፣ ትዳር፣ ጮኝነት የሚባሉት ነገሮች ከስሜት ወጣ ባለ እንደዚያ ነገሮች ፐርማነንት የህይወታችን ክፍሎች ስለሆኑ ሲጀመር ስሜት ላይ መመስረት የለባቸው። ስሜት ላይ መመስረት ስሜት ይጠፋል አይደል? አንድ ወቅት ይኖራል፣ ነገር ግን ስለዚህ ስሜት ሁሉ ማለት ነው። ፍቅር ምን ነው? ፍቅርም ስሜት ነው አይደል? የሆነ ትራይት ልታጠጥቁት ይችላል እና ፍቅርህን ትዳርን የሚያህል ነገር ስሜት ላይ መስርተው መሃል ላይ ብታጣውስ ችግር ውስጥ ቆሎ ምን ነው? እኔ እዛ ላይ መመስረት የለበትም ነው። ስለዚህ በማስተዋል ይደረግ ጊዜ ወስዶ ከቤተሰብ ጋር ከአገልጋዮች ጋር ተመካክሮ ቢደረግ ላለሁኝ እንደ እግረ መንገዴን ከዚህ ካስቡ ውጭ ግን ከዚህ ያያ ይጂ ወጣት ክርስቲያኖች ሜንተር ቢኖራቸው ደስ ይለኛል። ሜንተር ቢኖራቸው የሚያምኑት ወይ የሚያምኗት በመንፈሳዊ ነገር በመታጣጣቸው የሚመክር የሚያማክር መንፈሳዊ ሜንተር ቢኖራቸው ደስ ይለኛል። ከእንደዚህ አይነት የችኮላ ውሳኔዎች ስለሚታደጉ ይሄ እንግዲህ ያሁን ጭብነት ጋር ብቻ ብዬ የጨዋ አገላለጽ ገለጽኩት እንጂ ከዛም ባነሰ በወረደ መንገድም ከሰዎች ጋር ቢኖረን ግንኙነት ለጊዜው ስሜታዊ እርካታ ተብሎ ህይወትን የሚያመሰቃቀል ዳፋው ግን የሚቀጥል ዳፋው የሚቀጥል ጣጣው የሚቀጥል መሳቀቁ የሚቀጥል ጠባሳው የሚቀጥል ኦኬ ነገር ይሁን ማስወገድ ይችላል በነሳ ማለት ነገሮችን ማስተካከል ይችላል ግን ጠባሳው ይቀጥላል እና ባሳውሳቸው ባያችሁት ቁጥር ህይወታቸው ምትስቅቅስብር የሚያደርግ ነገር ህይወታቸው ተጣብቆ እንዳይቀር መጀመሪያውኑ ነገሮችን በጥንቃቄ ያለ ችኮላ ማድረግ ይገባል ለማለት ነው።
ናው ቅድም ያነሳው ሐሳብ ላይ በመንፈስ ቅዱስ ላይ መደገፍ የሚለው ስለ ጸሎት አውርተውልን ነበርና እነዚህ ጉዳዮች ላይ እጅግ አጥብቀን መጸለይ እንዳለብን እጅግ አጥብቀን መንፈስ ቅዱስ ላይ መደገፍ እንዳለብን በደንብ ይሄ በጣም ግልጽ ነገር ነውና በዛ ያይዞ ቀጣይ ያነሳው ነጥብ ስለ ጸሎት ነበር። እና ስለዚህ ትንሽ
ያ አሁን ላልኳቸው ነገሮች ሁሉ እዛኛው ልክ ወጣቶችን የመከኩበት ቀደም ተከተል ላይ ካየሽው እናንተ ለራሳችሁ ኦዲየንሶች እንዲመች አድርጋችሁ ካታጎራይ ስላረጋችሁት እንጂ በዛኛው ቀደም ተከተል ላይ ተሽው ቢሆን ነው ጸሎት መጨረሻ ላይ ያነሳው። የዚህ ሁሉ ነገር መጠቅለያው ጸሎት ነው። ለወጣቶችም መከረው በጸሎት ጥቁ ነው። አይኑ በዚህ ዘመን ያው ቸርቾቻችን ይነግሩናል ያምልኮ የመዝሙር ኮንሰርት ሲባል በሚጣበቁት መጠን ጸሎት የጌታ ፊት መፈለግ ሲባል አይጣበቁም። ምንድን ፎርቹኔትሊ ወር አፎርቹኔት ያላቀ እግዚአብሔር ግን ለነገሮች ሁሉ ይሰጠናል መፍትሄ ደግሞ ጸሎት ነው። ለነገሮች ሁሉ ይሰጠናል መፍትሄ ጸሎት ነው እና በጣም ቀላል መፍትሄ ነው። ምንም አርጓል ተባለ ለምሳሌ የህይወት አቅጣጫ ጠፍቶብን አቅጣጫ ብንፈልግ ውሳኔ ተቸግረን ውሳኔ ብንጠይቅ አሞን ፈውስ ብንፈልግ ተቸግረን መፍትሄ ብንፈልግ ኦኬ ጨንቆን ረፍት ብንፈልግ ሰላም ብንፈልግ ለምንም ለምንም መንፈሳዊም ስጋዊም ምናምን ለሁሉ ህይወታችን እግዚአብሔር የሰጠን መፍትሄ ጸልዩ ነው። ጸልዩ ነው አንዳንድ ጊዜ ይላለው ከእናንተ ጋር ሳወራ እነዚህ ነገሮች እንካፈላለን። እግዚአብሔር ለሚያጋጥመን ህይወት ጥያቄ ውስብስብ ጥያቄ የሚጠይቀን ነው። ለምሳሌ ኦኬ ይሄን ነገር ፈታልሻለሁ ግን የንስር እንቁላል ፈልገሽ አምጪ ቢልን ሮኬት ነው የንስር እንቁላል እናመጣ ወይም ደግሞ የካንጋሮ ወተት ነው መዳን የካንጋሮ ወተት ብታመጡ ሶል ቪዲዮና ቢባል ወከ ኢትዮጵያ ውስጥ ያለው ሶል ይከሳል ካንጋሮ ያው አውስትራሊያ ብቻ ነው ያለው። እንደዚህ አይነት ተራራ መውጣት ቁልቁለት መውረድ አይነት በጣም የሚያሳቅቅ ጥያቄ እግዚአብሔር አልጠየቀንም። ቀላል ጥያቄ ጠይቀን በርከክ በሉ ተንበርከኩ ጸልዩ መፍትሄ አለው። ጸሎት የሁሉ ነገር መደምደሚያ ነው። ለሁሉ ነገር መፍትሄ አለው። እግዚአብሔር መፍትሄ አለው። ስንጸልይ ማለት ለመፍትሄ እግዚአብሔርን ደጅ መጥናት ጥያቄዎቻችንን ሳንጠይቀው የሚያውቅ አምላክ ነው። ግን ሰሚሽናችንን ሰማው ፈልጎታል። ኦኬ በቃ ፈልጎታል። ሳንጠይቀው ያውቃል ግን እንንጠይቀው ፈልጎታል። በፊቱ እንድንበረከክ በፊቱ እንድንገዛ ለመፍትሄ ወደሱ ቀና እንድንል ፈልጓል። እና ጌታ ኢየሱስ ክርስቶስ አንድ ወቅት ላይ እንደያለው በጣም የታወቀ ጥቅስ አለ። ሁሉም ሰው ዓለማዊ ክርስቲያን የሚጠቅሰው አንኳኩ ይከፈትላችኋል፣ ጠይቁ ይመለስላችኋል። ኦኬ በቃ መጠየቅ ነው ከሚጠበቀው። ምናልባት አንዳንዱ ነገር ያልተሰጠን ስላልጠየቅን ነው ሊሆን ይችላል። እና ጸሎት ኢምፖርታንት ነገር ነው። መጽሐፍ ቅዱስን ስናጠና ጸሎት የሰማይን ደጅ ሲያስከፍት እናውቃለን፣ የወኅኒ ደጅ ሲያስከፍት እናውቃለን፣ ጸሎት መላእክትን ሲያንቀሳቀስ እናውቃለን፣ ጸሎት ተራራን ሲሄድ እናውቃለን፣ በጸሎት ብዙ ነገር ሲሆን እናውቃለን። ኢዮሳፍጥ ድፍን ጠላቶቻቸውን መሳሪያ የታጠቁ ጠላቶቻቸውን በጸሎቶቻቸው ሲመቱ እናያለን። የእስራኤል ልጆች የምድረ በዳ ጉዞ ላይ ኢያሱ ይሄዱ ሲዋጋ የኢያሱ ድል ስኬት ይመሰረት የነበረው በሙሴ እጅ መዘርጋት ላይ ነው። ካን ኢማጂን ኢት ሲምስ ጆክ ሙሴ እጁን ሲያነሳ የሆነ ሪሞት ኮንትሮል ነገር ይመስላል። ሙሴ እጁን ሲያነሳ ኢያሱ ያሸንፋል። ሙሴ እጁን ሲያወርድ ኢያሱ ያሸንፋል። ሙሴ ጸሎት ነው። ጸሎት በጣም ፓወር አለው እና እጅ በማንሳት ማሸነፍ ከተቻለ ለምንድን ነው ማለት ነው? በመንበርከክ ማሸነፍ ከተቻለ ለምንድን ነው ማንበረከከው? ከባድ ነገር አልተጠየቅንም፣ ግን የሁሉ ነገር መፍትሄ ነው። በነገራችን ላይ ጸሎትን በተለማመድ ነው መጠን አክቹአሊ ይሁት ለመምድ አይደለ በተለማመድ ነው መጠን በጣም እየጣፈጠን በጣም እየተዋሃድን በእግዚአብሔር ፊት ራሳችን ማፍሰስ በእግዚአብሔር ፊት መገኘት ለእግዚአብሔር በተገኘን መጠን ለጠላት ለሰው እየጠፋን ስለምንሄድ በጣም ኢንጆይ ያደርገው ነው ሰይጣን ደግሞ ቸርች ውስጥ የማይፈልገው ነገር ካለ ጸሎት እንዲሳካ የማይፈልገው ነገር ካለ ከሌላ ነገሮች ጋር በተጨማሪ ዋናው ጸሎት ነው። ምክንያቱም ሰይጣን መዝሙር አይፈራም። መዝሙሩንም እንደማያደርገው እኔ እንደውም ብዙ መዝሙሮች ላይ አብሮ የሚጨፍር ይመስለኛል። ምንም አይመስልም። ምክንያቱም እሱ ሊላቸው የሚችለውን ነገር ነው በመዝሙር የምንለው። ያዕቆብ ነግሮን የለም? ያዕቆብ አንተ እግዚአብሔር እንደሆነ ታምናለህ? ሶባት ሰይጣንም ያምናል እኮ አጋንንቶችም ያምናል። ስለዚህ እግዚአብሔር ወይ ትልቅ ነህ ብትለው ሰይጣን እግዚአብሔር ወይ ትልቅ ነህ ማለት አይቸግረውም። ምክንያቱም ትልቅነት ነው ያውቃል። እግዚአብሔር ወይ አምላክ ነህ ብትለው አምላክ ነህ ማለት አይቸግረውም። አምላክ ነህ ማለት ያውቃል። ጸሎት ግን ምሽጉ እንደሚያፈርስበት ያውቃል። ሁሌም ጸሎት ሲነሳ ችግር ይፈጠራል። እና ወጣቶችን የሚመክረው ይሄ ነው። የሁሉ ነገር መፍትሄ ሁሉ ነገር የአቅማችሁ ሁሉ መገኛው ቦታ ጸሎት ነው። እና ጸሎት ላይ በርቱ፣ ምሽጉ ላይ በርቱ።
ጸሎት ደግሞ ይሄ ምንድን ነው? ጠይቀን ከመቀበል ከዛ ደግሞ ያለፈ ኢንቲሜት የሆነ ሪሌሽንሺፕ ከእግዚአብሔር ጋር የመፍጠሪያ መንገድ ስለሆነ
እሱ ነው ለማለት የሞከርኩት። ነገርየው ከመቀበልና ከመስጠት ምናምን ጋር ብቻ አይደለም። እግዚአብሔር ኢንፋክት እግዚአብሔር ሳንጠይቀው ያውቃል። ግን የፈለገው ምንድን ነው? ፌሎሺፑን የተፈለገው፣ ኢንቲሜሲውን የተፈለገው፣ ፊቱ ስር መሆናችን የተፈለገው። ትክክል ነጥብ ነው ያነሳሽው።
እስካሁን ያወራንባቸው ነጥቦች ስለ ክርስቲያናውያን አኗኗር ማለትም ፐርሰናል የሆነ አንድ ወጣት አንድ ክርስቲያን እንዴት ሊኖር ይገባዋል የሚለውን ነው። በመቀጠል አንድ ክርስቲያን ከቤተ ክርስቲያን ጋር እንዴት አይነት ሪሌሽን ይኖረዋል በሚል ካነሳቸው ሀሳቦች ውስጥ አንደኛው በምንም አይነት መንገድ ከጌታ ቤት ውስጥ አትውጡ የሚል ነበር።
በጣም ኢምፖርታንት ነጥብ ነው። አሁን ምና ኦዲየንስ ከቅርብ ጊዜ ወዲህ በየቸርቹም በየሶሻል ሚዲያውም በየሚኒስትሪ የክርስቲያን ቻናሎችን የምንመለከታቸው ትምህርቶች፣ ትንቢቶች፣ ማበረታቻዎች፣ ጸሎቶች ምናምኖች ሁሉ አውንታዊ ነገርን በማወጅ ላይ የተመሰረቱ ናቸው። አሉታዊ ነገሮችን ማንሳት በጣም ፍጹም ታቡ እስኪመስል ድረስ ተከልክሏል። እና አንዳንድ ቸርቾች ላይ ንስሐ የሚለው ቃል የሚሉ ነገሮች እየጠፉ እየተመለከት ነው። ግን ሪያሊቲው እንደዛ አይደለም። አይ ቲንክ የቤተ ክርስቲያን እና የኢትዮጵያ ቤተ ክርስቲያን ምናልባት አላቀፍ ኢትዮጵያ ውጭ ያሉት የኢትዮጵያ ቤተ ክርስቲያን አቅም በከፍተኛ ተጽዕኗል። በዓለም ዘንድ ያላትን ተጽዕኖ በከፍተኛ መንገድ ከጎዱት ነገሮች አንዱ ይሄ ፎልስ ፕሮሚስ ነው። ሰዎች ወደ እኛ ሲመጡ፣ ወደ ክርስቶስ ሲመጡ ሁሉ ነገር እንደሚሆን ሁሉ በሁሉ ነገር አየር ባይ ምንድን ነው በከፍታ መብረር፣ ከፍ ማለት፣ መሳካት፣ መጠረመስ ምናምን ብቻ እንደሚሆን እንናገራለን። ሰው ይህን ሰምቶን አሜን አሜን ብሎ ጀስት ቀለብኩ ተቀበልኩ ምናምን ብሎ ቤቱ ሲሄድ ግን ሪያሊቲው ነው የሚጋፈጠው። ሪያሊቲው ደግሞ እንደዛ ነው። ላይፍ ሪያሊቲ እንደዛ ነው። የሚገርመኝ ባይብልም እንደዛ አስተማረ ነው። ዊ ዶንት ሃቭ ሰች ፕሮሚስ። በምድር ላይ ያላችሁ ምንም ነገር እኮ አያጋጥማችሁ ወደ ጌታ እንደመጣችሁ እንጂ መዝሙሮቻችን ነገር በቃ ወደ ጌታ ከመጣ ሁሉ ሙሉ ምናምን የሚባል ነገር የለም። እንደዛ ህይወት የለም። እንደዛ አይነት ፕሮሚስ አልተደረገም። ኢንፋክት ጌታ ኢየሱስ ክርስቶስ ምናልባት በዓለም ላይ ሃይማኖቶችን ከጀመሩ እሱ ሃይማኖት ከመጀመር አልመጣም፣ ግን በስም ክርስቲያን የሚባል ሃይማኖት ተጀምሯል። ህዝብን ከመሩ በከፍተኛ ከመሩ መሪዎች ኢየሱስን ለየት የሚያደርገው ቁርጡን ነግሮ ያስጀምረናል። አላ ልትከተለኝ ከወደድክ መስቀል ተሸካም ብሎ ሲጠራን ገና ይህንኑ ነግሮን ይጠራል። ለድሎት አልጠራን። በግልጽ አማርኛ በዓለም ሳላችሁ ተብሎ መከራ እንዳለብን ተነግሮናል። እግዚአብሔርን እየመሰሉ ሊኖሩ ከወደድ የክርስትና አልቲሜት ግቡ ክርስቶስን መምሰል ነው። ክርስቶስን ወደ መምሰል ነው የምንሄደው። ሌላ አቅጣጫ የለውም። የክርስትና የመሄጃ አቅጣጫው ወደ ክርስቶስን ወደ መምሰል ነው። እግዚአብሔርን በክርስቶስ እግዚአብሔር መምሰል ነው የሚለው ቃሉ። እግዚአብሔርን እየመሰሉ ሊኖሩ የሚወዱ ቢኖሩ ብሎ ይድላቸዋል፣ ይሳካላቸዋል አለ። ይሰደዳሉ፣ ዓለም ትጠላችኋለች ነው። አይግረማችሁ፣ እኔን እንኳን ጠርታለች እንኳን እናንተ ተብለን ነው የተመጣ ነው። እና ህይወት አፕስ ኤንድ ዳውንስ ነው። ቅድም በነበረ እንትን ላይ አወራ ነበረ። የተለያዩ የህይወት ተራራዎች ከፍታ ቢኖሩ አንዱ ተራራ ጫፍ ላይ የስኬት ጫፍ ላይ ሜቢ አገልግሎት ወርት ዳ ብቻ ኢኮኖሚ የሆነ የስኬት ጫፍ ላይ ሆነን ሌላ ተራራ ጫፍ ላይ መድረስ ካለብን ኢማጂናሪ ሁለት ተራራዎች ሳፊ እና አንቺ አንዱ ተራራ ጫፍ ላይ ቆመሻል፣ እዛኛው ተራራ ላይ ደግሞ ሌላ ተራራ ላይ ጫፍ መቆም አለብሽ። ኢት ኢዝ ቬሪ ናቹራል። እዛኛው ተራራ ጫፍ ላይ መሄድ ካለብሽ ወርደሽ ነው የምትወጪው። ሶ መውጣት መውረድ እና የአሁን ሰባኪዎቻችን ያንን የመውረዱን ፓርት አይነግሩም፣ የሸለቆን ፓርት አይነግሩም። ግን ኢሚነንት ነው በምድር ላይ ስንኖር በሰው ሁሉ የሚሆነው ነገር ሊሆንብን ግድ ነው። የመላእክት ስብስብ አይደለም ሰዎች ነው። ስለዚህ መውጣት መውረድ የሚባለው ነገር ያጋጥማል። በህይወት ላይ መንሸራተት ያጋጥማል፣ መድከም ያጋጥማል። ምክሬ ታዲያ ምንድን ነው? ይሄ ሲሆን በምንም ሁኔታ ውስጥ ብትሆኑ ከጌታ ጋር አቆዩ። መሄጃ የለም። ጌታ ለዘላለም አይጥልም ይላል ቃሉ። የሚጥላላክ ስላልሆነ ያለን ለወጣቶቹ መመክራቸው እንዳልኩሽ በዚህ ወጣትነት ወጣት ወይ የሚባለው ድንግ ውስጥ ያሉ ልጆች ብዙ ህይወት ታሳልፋላችሁ። ብዙ ነቢያት ሰባኪዎች የሚነግሯችሁ ውሸታቸውን ነው። ሙሉ በሙሉ ድል በድል የሚባል ህይወት አይኖሩ። ስኬት ከስኬት ወደ ስኬት ከስኬት ወደ ስኬት አትሄዱ። እውነተኛው ላይፍ ሪያሊቲ የህይወት ሸለቆ ያጋጥማችኋል። ዲሳፖይንትመንት ያጋጥማችኋል። የጠበቃችኋቸው ሰዎች እንዳልጠበቃችኋቸው ይሆናል። የጠበቃችኋቸው ሁኔታ እንዳልጠበቃችሁት ይሆናል። ያ ሲሆን ከጌታ አትራቁ። በጌታ ተስፋ ይቆረጥም፣ ጠብቁት። በድካም ውስጥም ብትሆኑ ጌታ ያውቃችኋል። ጌታን ጠብቁት። ከጉያው አትውጡ። ተሸሽጋችሁ ቆዩ። ነገሮች ሲቀያየሩ የማይቀያየር ጌታ አለ። ለእናንተ ከድካም ከዝለት የተነሳ ባይመስላችሁ በቤት በቅጥር ውስጥ ቆዩ ነው የምክሬ መነሻ። የኤማውስ መንገደኞች ትዝ ይላችኋል። ጥሩ ጥሩ ኤግዛምፕሎች ናቸው ለዲሳፖይንትመንት። እየሄዱ እየጠወለጋችሁ ስትሄዱ እየዛላችሁ እየሄዳችሁ የምታወሩት ምንድን ነው ብሎ ኢየሱስ መሃላቸው ተገልጦ ስጠይቃቸው፣ አንተ ብቻ ሰሞኑን በኢየሩሳሌም ስለሆነው ነገር አልሰማህም? ምክንያቱም አገር ሁሉ የሚያወራው ሰት ነው። ሬዲዮም፣ ሶሻል ሚዲያውም፣ ፌስቡክም፣ ቲክታኩም የሚያወራው እኮ ስለዛ ነው። በዘመነ ቋንቋ ሁሉ እኮ ስለዛ ያወራ። አንተ የት ነው ያለው? እንዴት አትሰማም? አልሰማህም? ምንድን ነው እሱ አላቸው። እና በቃ እኛ እስራኤልን ቤዥ የመሰለን ምንድን ነው እያወራ ያሉት? ኤክስፔክቴሽናችን እኮ ነው የሚነግሩት። ኤክስፔክቴሽናችን ይሄ ነበር፣ እሱ እስራኤል ላይ ቤዛ አድርጎ ነክሶ ምን ብሎ እኛ ደግሞ ምናምን ሁነን እንትሱ ነበር ኤክስፔክቴሽናችን። ግን ሞተ፣ ተቀበረ። ይሄው 3 ቀን ነው። ዜሮ ሶ ዲሳፖይንትድ። ትረስት ሚ ክርስትና ፉል ኦፍ ዲሳፖይንትመንት ነው። ዳት ዘ ሪያሊቲ። እውነታው ይሄ ነው። በቸርች ዲሳፖይንትድ ልንሆን እንችላለን። በአገልጋዮች ዲሳፖይንትድ ልንሆን እንችላለን። በቤተሰብ ዲሳፖይንትድ ልንሆን እንችላለን። በመንግስት ዲሳፖይንትድ ልንሆን እንችላለን። በፍቅር ጓደኞቻችን ዲሳፖይንት ልንሆን እንችላለን። በትምህርታችን ዲሳፖይንት ልንሆን እንችላለን። ኤክስፔክቴሽናችንን ሚት የማያደርጉ ሁኔታዎች በህይወታችን ውስጥ የትም አይሄዱ አሉ። የኔ ታዲያ ምክር ምንድን ነው? እነዛም ሲሆኑ ከጌታ ግን አትራቁ፣ በጌታ ቆዩ። ቅድም መግቢያ ላይ ለማለት እንደሞከርኩት ወደ 30 ገደማ ዓመታት ገደማ የሚጠጉት የክርስትና ህይወቴ የተራራ የሚሸለቀው ናቸው። የከፍተኛ የተራራ ጥግ በአገልግሎት ስኬት ከፍተኛ የሚባለው በሰው ይዛ ማለት ነው። እኔም ሳስባቸው መረካባቸው በሁሉ መፈለግ በሁሉ ከመፈለግ ብዛት ለግል ጊዜ እስከ ማጣት የተጨናነኩባቸው ጊዜያቶች እንደነበረ ሁሉ በሰው መሀል ሰው ርቦኝ ያውቃል። ሁሉ ሰው ከእናንተ ጋር መሆን ሊጠላ ይችላል። እና ሰው ሲከበንም ነገሮች ሲሳኩም ከጌታ ጋር መሆን በዙሪያችን ያለው ነገር ሁሉ ብትን ሲልም ብቻችን ስትቀሩ ከጌታ ጋር መሆን እና እችን ምክር እንዳትረሷት፣ እንደ ሌሎችን ብትረሶች እንዳትረሷት። ሸለቆ ስትሆኖች ምክር አስቧት። ድካም ስትሆኖች ምክር አስቧት። በነገር ሁሉ ግን ጌታ ከጎናችሁ ይቆማል። ስለዚህ እናንተ ከጌታ ቤት መፍትሄ አይደለም፣ በቃ ከጌታ መውጣት ከጌታ መለየት መፍትሄ አይደለም። በሰው ብትናደዱ፣ በሰው ብታዝኑ፣ በመሪዎች ብትበሳጩ፣ የአባታችሁ ቤት ግን የአባታችሁ ቤት ነው። በሁሉ ሁኔታ ውስጥ ከጌታ ጋር ቆሙ።
በዛውም አያይዘክ ከነገር ከነገሮች ውስጥ በጌታ ቤት ውስጥ ስንቆይ ህብረት አለ እና ይሄ ህብረት ደግሞ እንዴት ፕሮቴክት እንደሚያደርገን አንስተን
አንዱ አስፔክት በጌታ ቤት የመቆየት አንዱ አስፔክት ይሄ ነው። እንግዲህ ቤተክርስቲያን በኋላ ላይ በሌላ ነጥብ ላይ አነሳዋለን። የእግዚአብሔር መንግስት ብቸኛዋ የምድር ተጠሪ ናት። በቃ የእግዚአብሔር ኤጀንቱ ቸርች ናት። እና ቸርች በሰዎቹ አትወከልም። ምን ማለት ነው? የሰዎቹ ልክ አይደለም የቸርች ልክ። የቤተክርስቲያን ልኳ የሚመሯት የፓስተሮቿ የምናምኖቿ ልክ አይደለች። የቤተክርስቲያን ልኳ ክራይስት ነው። ሶ ቤተክርስቲያን ለምንድን ነው በጌታ ቤት በድካምን በምንም ሁኔታ ውስጥ ለምንድን ነው በጌታ ቤት መቆየት የሚገባን ካለን አንዱ መጠበቂያችን እሱ ስለሆነ ከሚመጣው ክፋት መጠበቂያችን አንዱ እሱ ስለሆነ ቅጥር ነው። የእግዚአብሔር ቅጥር ናት ቤተክርስቲያን። እዛ አንድ ቦታ ላይ ኢሳያስ ነው የሚመክረው፣ ህዝቤ ሆይ ወደ ቤት ግባ ጥቂት የተሸሸግ እያለ ይመክራል አይደለ? እዛ ቅጥር ውስጥ እንድንቆይ ጌታ ይፈልጋል። ምክንያቱም በህብረት ውስጥ እንጠበቃለን። በህብረት ውስጥ መጠበቅ የሚባል ነገር አለ። እንደ አንድ ምሳሌ አንድ ቃል ብሉይ ኪዳን ላይ ልንገራችሁና ምን ያህል ከዚህ ጋር ሌትድ ነው ይሆናል። ዳዊት ከመሰብሰቡ በፊት ለልጁ ለሰለሞን ብዙ ነገር ነው ያወረሰው። ለምሳሌ መቅደሱን እንዲሰራ ለመቅደሱ መስሪያ የሚሆኑ ነገሮችን የብርም የወርቅም ምናምን ነገሮችም እሱ መስራት እንደማይችል መቅደሱ ሲናገረው ለሰለሞን አዘጋጅቶለት ነው ያለው። ንግስናውን ጨምሮ ብዙ ነገር ነው ያወረሰው። ግን ጥሩ ጥሩ ነገር ብቻ ሳይሆን ሪቬንጆችንም ነው ያወረሰው። ትሄደው ትዝላቸው እነዛ ቃላቶች እከሌ በዚህ እንደዚህ አቢሲዶን ባሳደደኝ ጊዜ እንዲህ ብለውኛል እና እኔ ቃል ስለገባሁለት ምንም አላደረገውም፣ አንተ ግን እያለ ያወረሰው ዋጋ እንዲያስከፍል ያወረሰው ነገር ሲሆን ከዛ አንዱ ይሄ ሳሚ የሚባለው ሰውዬ ሜንቶስ የሚባለው ሰውዬ እንትን ነው እና ሰለሞን ይሄ ኢንቴንሽናል አባቱ ነግሮታል። ስለዚህ ጠራ ሲጠራ ፈርቶ ነበር ሰለሞን ሊቀጣው ያው እንደፈለገ አስቦ ነበርና ሰለሞን ግን አለ አባቴን እንዲና እንዲ አድርገዋል አባቴ ቃል ገብቶልኝ እኔም ያንን ቃል ተጠብቃለሁ። ያ ቃል ግን የሚፈጸመው አለ አንድ ፕሪኮንዲሽን አስቀምጣለሁ ከኢየሩሳሌም ቅጥር እንግዲህ ድሮ ከተሞች አጥራናቸው ከኢየሩሳሌም ቅጥር እንዳትወጣ ከዚህ ቅጥር እስካልወጣ ድረስ ያር ፕሮቴክትድ። ሶ ሰለሞን ሁለት ቅጥር ነው የሰጠው ለዚህ ሰው። አንደኛ ቅጥር እቺ ፊዚካል ቅጥሩ የኢየሩሳሌም ፊዚካል ቅጥሩ፣ ሁለተኛ የንጉስ ቃል ቅጥር ነው ከዚች ከተማ እንዳትወጣ እስካልወጣ ድረስ ሻህነረስ አግባ ውለድ እንደለለ። ያቺን ቅጥር የወጣ ቀን ግን ወርድ ከራስ ይላል። እኔ አሁንም በመንፈስ እግዚአብሔር የቀጠረልን ቅጥር ቻርች ናት እያስባለሁ። መጠበቂያችንናት፣ ከፍርድ መጠበቂያችንናት፣ ከተበቃዎች መጠበቂያችንናት። ቤተክርስቲያን በቤተክርስቲያን ውስጥ በክርስቶስ ጉያ ውስጥ ነው መቆየት ያለብን። ቀበሮ የተሰበሰበ በጉም ቢሆን የተሰበሰበ በግ መብላት አይችልም። ምንድነው የሚያደርጋቸው? በግሩፕ ይመጡና በዚህ በመሯሯጥ እንዲበተኑ ያደርጓቸዋል። እና በርግገው ሲበተኑ በግ ደግሞ በባህሩ ይበተናል። እና በጎች ጋያቾች ይበተኑና በጣም በፍጥነት ይሰበሰባሉ። እስኪ ፊልም ላይ ምናምን በጎች ነው መኪና ምናምን ቡን ብሎ ይጮባቸው ብትን ይሉና በከፍተኛ ፍጥነት ይሰበሰባሉ። እንዲያውም ያ የመሰረተ ትምህርት ዘመቻ ነበረ በደርግ ጊዜ እና ገበሬዎችን ወደኛ አካባቢ ሲያስተምሯቸው ሂሳብ ያስተምሯቸው ፈልገው 99 በጎች ነበሩ። 100 በጎች ቢኖሩ አንዱን በግ መኪና ቢገጨው ስንት ይቀራል? ያው እነሱ ከመቶ ሲቀንስ አንድን እንደነሱ ለገበሬዎቹ በሚገባ መልክ ለማቅረብ ነው እንደዚህ ያላቸው። እና ምን ብሎ መለሰው ገበሬዎቹ ይባላል? ያ እጭ ጣፍታና ምንም አይቀርም ነው። ከ99 አንዱ ቢገጭ ሆነ ምንም አይቀርም አንተ እንዴ ሲባል የበጎችን ባህሪኛ አይደለም አንዱ ከገባው ሁሉ ነው የሚገባው። እና በጎች ልጆች ብትን ይሉና ቶሎ ሄደው ይሰበሰባሉ። ዩሲ ለምን ነው የሚሰበሰቡት? ከተበተኑ ለአደጋ እንደሚጋለጡ ያውቃሉ። ቀበሮቹ እንደዛ ነው የሚያደርጓቸው፣ ተኩላዎቹ እንደዛ ነው የሚያደርጓቸው። ይበትኗቸዋል፣ በድምጽ መን በመጥሮ ወከባ ፍጥሮ ይበትኗቸውና አንዷን እንደዛ ቶሎ ስለሚሰበሰቡባቸው አንዷ ቶሎ እንዳትሰበሰብ ያደርጓታል። አንድ ከላይ ይበተቃቃላል ነው ሰይጣን ይሄን የሚፈልገው፣ ከህብረት እንድንወጣ በመሪው ተናደን አኩርፈን ከህብረት እንድንወጣ በራሳችን ድካም ተሳቀን ከህብረት እንድንወጣ አፍረን ከህብረት እንድንወጣ። ከህብረት እንድንወጣ የሚያደርገን የትኛውም ነገር የሰይጣን ጥበብ ነው። እና የኔ ወንድማችሁ ምክር ደግሞ ይሄ ነው፣ በምንም ሁኔታ ውስጥም ከእግዚአብሔር ቤት አትውጡ፣ ከጌታ ጋር አትውጡ። ድከሙ እዛው ነው። ሰዎች የሚያናዷችሁ ያባታችሁ ቤት ምን ያባታችሁ ቤት ነው። stay at home
ልክ በጓ ስትለይ እንደሚበላት እኛም ከህብረቱ ስንጎድል ከሚመሩን ሰዎች ስንርቅ ራሳችን በጣም ተጋላጭ እንሆናለንና ራሳችንን ፕሮቴክት ለማድረግም አንችልም። ራሳችን ብንደክም እንኳን ፕሮቴክት ከሚያደርጉን ሰዎች ስለራቀን ፕሮቴክት የሚያደርጉንም ሰዎች አይኖሩንም። ሶ በመድር ላይ ደግሞ ቤተክርስቲያን ይሄ ስልጣን ተሰጥቷታል። ክርስቶስ ራሱ ስልጣን ይሰጣትናትና በዛውም ስለ ቤተክርስቲያን ኦቶሪቲ አውርተ ነበር። ስለሱ
አው ይቀጠሩ ምክሬስ ነው። እኔ በጣም ዋጋ መሰጠው ምክር አሁን ላይ በጣም እማዝንበት ወጣቶችን ስመለከት አክቹዋሊ ትልልቆችን ስመለከት እማዝንበት ነው። ምክሩ በአጭር ቃል የቤተክርስቲያን ስልጣን ሪስፔክት ስለማድረግ ነው። ቤተክርስቲያን ስለማክበር ነው። የቤተክርስቲያን ስልጣን ስለማክበር ነው። ቅድም ልናገር እንደሞከርኩት ቤተክርስቲያን ማለት በአጭር ቋንቋ ለሰማዩ መንግስት ብቸኛ ምድራዊ ኤጀንት ናት። the only earthly agent for heavenly kingdom የቸርች ዲፊኒሽን ነው። እግዚአብሔር ምድር ላይ ጉዳይ ካለው ምን ማለት መሰላችሁ? ኢትዮጵያ ውስጥ የአሜሪካ ኤምባሲ ኤምባሲ ይባላል አንድ አምባሳደር ይኖራል። ያ ኤምባሲ ግቢ እንደ ኢትዮጵያ ውስጥ ቢኖርም እንደ አሜሪካ ግቢ ነው ይቆጠራል። ማንም ሰው ሄዶ አይገባም። ለምንድን ነው አሜሪካ ኤምባሲ ስትሄዱ የኮቴ መትከፍሉት? አሜሪካ እንደገባችሁ ነው የሚቆጠረው። ለምንድን ነው በደርግ ጊዜ ባለስልጣን የነበሩ ሰዎች ጣሊያን ኤምባሲ እዚህ ቤላ አካባቢ ሄደው ገብተው 17 ዓመት ያድግ እነዛ ሰዎች በዘር ጭፍጨፋ በምናምን ይፈልጋቸው ነበር፣ ፍርድ ቤት ይፈልጋቸው ነበር። ግን መንካት አይችሉም። እዚህ ቤላ ተቀምጠው ከአራት ኪሎ ቤላ በጣም ቅርብ ነው፣ ግን መንካት አይችሉም። ለምንድን ነው? የጣሊያን ኤምባሲ ኢትዮጵያ ውስጥ ያለ የጣሊያን ግዛት ተደርጎ ፓስ የሚደረገው ዳትስ ቸርች። በዚህ የጨለማው መንግስት በሚያስተዳድራት ምድር ላይ ቸርች የእግዚአብሔር መንግስት ወኪል ናት። ከቅድም ጋር የሚያያዘው በዚህ ነው። እዛ ውስጥ ካለን የምንጠበቀው ከውጭ ማንም ቸርች ውስጥ እስካለን ድረስ ዌር ፕሮቴክትድ ያለንበት ስልጣኗን በዛ ልክ ነው። አሁን በቅርቡ ዜና ተሰሙ እንደሆነ መካከለኛ አፍሪካ አካባቢዎች ኒጀር መፈንቅለ መንግስት አደረጉ ነበር። መፈንቅለ መንግስት ያደረጉት ሰዎች አንድ ያደረጉት ነገር ቢሆን ከምዕራባውያን ጋር ያላቸው ነገር ያው በዛ ላይ ቁጣ አላቸው፣ አንታይ ዌስት ስታንዳርድ አላቸው። እና የዛ ሀገር ያለውን እና ቁጣቸውን በጣም የፈረንሳይ መንግስት ላይ ነው። እና እዛ ሀገር ያለውን የፈረንሳይ አምባሳደር ጠርቶ ሊያናግሩት እና መተንነጋገር ስለ አልመጣም አላቸው። እነሱ ሀገር ነው ያለው፣ እነዚህ መፈንቅለ መንግስት ያደረጉ ወታደሮች ናቸው። አንመጣም ስልት እንግዲህ በ48 ሰዓት ሀገራችን እንደለቀቁታል አልወጣም አላቸው። ስትመለከቱት ኒጀር ውስጥ ነው ያሉት የፈረንሳይ ግቢውን የሚጠብቁት ወታደሮች ስንት እንደሆነ አቅም ሺህ 1500 የሚኖር የኒጀር ወታደር ስንት ይሆናል? ኦኬ ነገር ይህ አቅም አይደለም። ያንን የፈረንሳይ ኤምባሲ ነኩ ማለት በቀጥታ የፈረንሳይ ሉዓላዊ ቴሪቶሪ ነኩ ማለት። ስለዚህ በሌላ መንገድ ነው ሰውየውን ለማስወጣት እየሞከረው። ለምሳሌ አስቪዛ እንዳይገባለት መብራት በመቁረጥ ነው የሚሞከረው። ይህ በዛ መጠን ነው የቸርች ፓወር። የእግዚአብሔር ቴሪቶሪ ናት፣ በምድር ላይ ያለች የእግዚአብሔር ቴሪቶሪ ናት። የስልጣኗ ምንጭ ምድር ላይ ብትሆንም የስልጣኗ ምንጭ ሰማይ ነው፣ መለኮታዊ ስልጣን ያላት። ይሄ ስልጣን ልጆቿ ሪስፔክት ሊያደርጉት ይገባል። የቤተክርስቲያን ስልጣን በጣም መከበር አለበት። ቢሳይድ ከመሪዎቹ ሁኔታ ጋር አይገናኝ፣ መሪዎቹ ሰዎች ናቸው። መጽሐፍ ቅዱስ እንደ እግረ መንገዴ ለማንሳት መጽሐፍ ቅዱስ በተለይ አዲስ ኪዳን ወንጌላት ላይ ቤተክርስቲያን የሚለውን ቃል የምታገኙት በጣም ጥቂት ጊዜ ነው። ዮሐንስ ማቴዎስ ወንጌል ላይ ሁለት ቦታ ብቻ ነው የምታገኙት። አንዱን 16 አንዱን 18 ላይ ይመስለኛል ባልሳሳት። ሁለት ጊዜ ስናገኝ በሁለት ገጽ እናገኛለን። አንድ ቦታ ስናገኛት በዩኒቨርሳል ሼፕ ነው የምናገኘት። ለምሳሌ እችን ቤተክርስቲያኔን በአለት ላይ መሰረታለሁ፣ በዚች አለት ላይ ቤተክርስቲያን መሰረታለሁ። ይሄ ዩኒቨርሳል ስለሆነች ቤተክርስቲያን ነው የሚያወራው። ሁለተኛ ደግሞ ወንድም ቢበድልህ እንዲያርገው መጀመሪያ ሁለት ሆኖ ቀሰብ ከተማም ካለ በኋላ መጨረሻ ላይ የቤተክርስቲያን ነገር ሲል እች አጥቢያዊ ገጽታዋ ነው የሚያሳይ። አሁን እኛ የምናወራው ስለ አጥቢያዊ ያችኛዋ ትልናል። በአጥቢያ ውስጥ እንድኖር አጥቢያ ውስጥ ያሉት መሪዎች ሰዎች ስለሆኑ የራሳቸው ድካም የራሳቸው ብርታት ሊኖራቸው ይችላል። በእነሱ ድካም በእነሱ አለማስተዋል የተነሳ ልናዘን እንችላለን፣ በሚፈጠሩት ነገሮች በሚሆኑት ነገሮች። ስቲል ግን ቤተክርስቲያናዊ ክርስቶስ ናት። የእነዚህ ሰዎች የስልጣናቸው ምንጭ ሰማይ ነው። ቢመቹንም ባይመቹንም ብንወዳቸውም ባንወዳቸው የስልጣናቸው ምንጭ ግን ፍጹም ሰማያዊ ነው። ሶ ዊ ኒድ ቱ ሪስፔክት የቸርችን ስልጣን በጣም ማክበር አለብን። አንዳንድ ወንድሞች እንደሚያደርጉት በቸርች ውስጥ ያለው ነገር ተቃውሞ ደስተኛ ባለመሆን ይወጡና እኔ ብዙ ጓደኞች አሉ ቸርች የከፈቱ ወጥተው ቸርች ይከፍታሉ። ቸርች ሲከፍቱ እነዛ ሰዎች ነው የሚተመልሰው። ሜቢ ወረስት ላይ ያሉት እንዲያውም እዚኛው ጋር ኮሌክቲቭ ሊደርሽፕ ያለ እነሱ ለብቻቸው ፈላጭ ቆራጭ የሚሆኑባት ቤት ነው የሚፈልጉት። ግን ማወቅ ያለብን ቤተክርስቲያን የክርስቶስ ናት፣ ቤተክርስቲያን የሰው አይደለች። አንዱ ቅድም ስለ ትህትና ከተናገር ነው አንዱ ስለ ትህትና ስንናገር ካነሳናቸው የትህትና መገለጫዎች ይሆናሉ ብዬ የማስበው አንዱ ሰሚሽን ነው። ባይ ዘ ወይ ክርስትና ውስጥ አንዱ ኢምፖርታንት ነገር ሰሚሽን ነው፣ ኦርደር ነው። መገዛት አለብን፣ ኦርደር ማክበር አለብን። በመገዛት ውስጥ የማይገለጥ መንፈሳዊ እድገትና እውነተኛ ክርስትና የለም። በመገዛት ካልተገለጠ ራሱ መኖሩ ራሱ በጣም ኢትስ ኩዌሽን። እውነተኛ ክርስቲያን በሰሚሽን ማለፍ አለበት። ጌታ ኢየሱስ ክርስቶስ በአብ ለመወለዱ ሲናገር እግዚአብሔርን ስለመፍራቱ ልመናው ተሰማለት ይላል። ሂ ዋዝ ሶ ሰብሚሲቭ፣ በጣም ሰብሚሲቭ ነበር ጌታ ኢየሱስ ክርስቶስ። ምሳሌውን ከተከተለ ሰብሚሽን ነው የምንከተለው። በጣም ሰብሚሲቭ ነበር። ለቤተክርስቲያን ስልጣን መገዛት አለብን ብዬ አስባለሁ። በጣም ኢምፖርታንት ነው። ይህኛው ጀኔሬሽን ይህን መማር አለበት። ቤተክርስቲያኑ ሪስፔክት ማድረግ አለበት።
እንደ ሙሽርነቷ እና ደግሞ ስልጣን የሰጣትም እግዚአብሔር እንደመሆኑ አንጻር እጅግ በጣም ልትከበር የሚገባት ተቋም ናት። ቅድም ካነሳኸው ሀሳብ ጋር ለማያያዝ ያክል በምንም ሁኔታ ውስጥ ከጌታ ቤት አትውጡ ብለህን ነበር እና ብዙ ጊዜ ወጣቶች ራሳቸውን ኢንቮልቭ ስለማያደርጉ ብዙ ነገሮች ላይ ማለትም በቃ ዝም ብለው መጥተው ተካፍለው መሄድ ምናምን አይነት ነገር ነው ህይወታቸው እና ግን የቤተክርስቲያንን አጀንዳ የራሳቸው አጀንዳ ካለማድረጋቸው የተነሳ ብዙ ጊዜ ከቤተክርስቲያን ሲቀሩ ሲጎሉ እናያቸዋለን። እና ቀጣዩ ምክርክ የነበረው ቤተክርስቲያን
የቤተክርስቲያን ጉዳይ እና የመንግስቱ አጀንዳ የእናንተ ነው የሚለው ስለማይ ነው። በተለይ አሁን የመጡ ዘመናዊ ቸርቾች አደረጃጀት ላይ የእግዚአብሔር ሰው ከሌ ወይ ነብይ ከሌ ወይ ፓስተር ከሌ ሲኒየር ፓስተር ከሌ ወይ ሜጀር ነብይ ከሌ የሚባል ሰው ይኖራል። በዛ ሰውዬ ዙሪያ አምልኮ ምናምን ማኒፕሌት የሚያደርጉ ጥቂት ሰዎች ይኖራሉ ምናምን። ከዛ ሌላ ሰው ምዕመን ነው፣ ሌላ ሰው እንግዳ ነው፣ መጥቶ ሰምቶ የሚባለውን ተቀብሎ አስራቱን ከፍሎ ሚሄድ ነው። ግን ቤተክርስቲያን ስትጀምር እንደዛ ነበረች። ቤተክርስቲያን የሁላችን ናት። ሁሉም ሰው ቤተክርስቲያን ውስጥ ኢንቮልቭመንት አለው። ምን ማለት ነው? ቤተክርስቲያን አዲስ ኪዳን ውስጥ የተመሰለችባቸው ነገሮች ሁሉ ብንመለከት በእንግድነት መንፈስ ወይም በምእመንነት መንፈስ የሚቀመጥ ሰው አይኖርም። ለምሳሌ ቤተክርስቲያንን መጽሐፍ ቅዱስ ከሚመስልባቸው ነገሮች አንዱ አካልና ራስ ነው። ክራይስትን ራስ ያደርግና ቸርችን የሰውነት አካል። ሰው የትኛው የሰውነት ክፍላችን ነው ባዳ? የሰውነት ክፍላችን እርስ በርሱ ካልተያያዘ ሰውየው ሰው ሆኖ እንደማይቆመው ቤተክርስቲያን ውስጥ ያለ ሰው ሁሉ በዛ መልኩ ነው እንደየፈንክሹ ተያይዞ እንደየጸጋው እንደየሚሰራው ስራ ተያይዞ እንግዲህ እንደ ሰውነት አካል አንዳንዱ የሰውነት አካላችን ውስጥ ነው ያለው አይታይም። አንዳንዱ ውጭ ነው ይታያል። ኦኬ ቸርች ውስጥ እንደዛ ነን። አንዳንዶቻችን መድረክ ላይ እንታያለን ማለት አንዳንዶቻችን ደግሞ አንታይም ሰውነት ውስጥ ነው ያለነው። ውስጥ ሆነን ግን ፋንክሽን እናደርጋለን። አይናችን፣ ጥርሳችን፣ አፍንጫችን ይታያል ማለት ሰው ማለት አይነ ጥርስ አፍንጫ ብቻ ማለት አይደለም። እነጨጓራ ነቁበት በስነ ስርዓት ከፋንክሽን ካላደረጉ እዚህ የሚጨርሱ ሰዎች የሰውነት ክፍሎች ምንም ሊያደርጉ አይችሉም። ሰው ቸርች ውስጥ እንደዛ ነን። አንዳንዱ ፋንክሽን ይታያል፣ አንዳንዱ ፋንክሽን አይታይም። ስቲል ግን ፓርት ኦፍ ዛት ቦዲ የዛ አካል ክፍሎች ነን። ሶ የቤተክርስቲያን አጀንዳ የሽማግሌዎች አጀንዳ አይደለም። የቤተክርስቲያን ጉዳይ የነ ፓስተር ከሪ የነ ነብይ ከሪ ጉዳይ አይደለም፣ የሁሉም ክርስቲያን ጉዳይ ነው። ስለዚህ ወጣቶችን የምመክረው ምንድን ነው? ባይተዋርነት እንዳይሰማችሁ በቤት ውስጥ እስኪ ሰጧችሁም እንዳትጠብቁ። አልተባልኩማ፣ አልተሰጠኝማ፣ አልታዘዝኩማ የሚባል ነገር አይሰማም። የአባታችሁ ቤት ነው ይሄ፣ የአባታችሁ ቤት ነው። ሶ ውስጣችሁ ያለውን ነገር ሁሉ በቅንነት አድርጉ። ስትራግል ያጋጥማችሁ ማለት በእናንተ እድሜ አልፈናል። እንዴት አይነት ስትራግል! ኢንሴኩሪቲ የሚሰማቸው ሰዎች አሉ። ቸርች ውስጥ እናውቃለን። ሶ እናንተ ኢንቮልቭመንት በበዛ ቁጥር ይህና ያን ለማድረግ በመጣችሁ ቁጥር ኦቨርሻይን ታደርጉናላችሁ ብሎ የሚፈሩ ሰዎች ኦብስታክል ያስቀምጡ ይችላሉ። ስቲል የአባታችሁ ቤት ነው። ስቲል የአባታችሁ ቤት ነው። ለቤተክርስቲያን እንዲኖር የምትመኙት ነገር ለቤተክርስቲያናችሁ የምትመኙት የትኛውን ነገር ቤተክርስቲያናችሁ ውስጥ ማድረግ ነው። አይታችሁ የወደዳችሁት ነገር እንዲህ ብቶ የምትሉት ነገር እንደየ ሀቢሊቲያችሁ እንደየ ካፓሲቲያችሁ ውስጣችሁ እንዳለው ታለንት መጠን ቤታችሁ ነው ነው በቃ ማስተላለፍ የሚፈልገው መንገድ የመንግስቱ አጀንዳ የሁላችንም አጀንዳ ነው። የአገልጋዮችና የጥቂት አገልጋዮች የምንላቸው ሰዎች መሪ የምንላቸው ሰዎች አጀንዳ አይደለም፣ የሁላችንም አጀንዳ ነው። በተለይ ደግሞ የእናንተ አጀንዳ ነው። አሁን እውቅና ሰጡትም አልሰጡትም እኛ ትላልቆች እውቅና ሰጠነው አልሰጠነው ቀጥታ ዘመን ቸርች እናንተ ነው። ስለ ራሴ ጊዜ ብያለሁ የጀመርኩት ወጣት በነበርኩበት ሰዓት እንደ መሪዎች አባቶች እያልኩ ማያቸው ሰዎች ነበሩ። አሁን ይህን የምመክረው ለምንድን ነው? አባት ፖዚሽን ላይ ያለው ብዬ ስለማስብ ነው። አባት ፖዚሽን ላይ ያለው ማለት አሁን ቸርች የእናንተ ናት ማለት ነው። ነገ ደግሞ እናንተ ነው ፖዚሽን ላይ ሆናችሁ ሌላውን ትመክራላችሁ። ስለዚህ ዳትስ ዮር ቸርች። የራሱ ጉዳይ አትሉት። የምትረከቧት ቸርች ነው የራሱ ጉዳይ የምትሉት እናንተ ስለሆነ የምትረከቧት የሚሰራው ነገር ካሁን ጀምራችሁ በባለቤትነት መንፈስ መስራት አለባችሁ እና ቸርች ውስጥ ባለቤት ሁኑ ነው ምክሬ።
ልክ ነክ። በተጨማሪም ደግሞ እንደ ወጣት እንደመሆናችን እንቋችንን ለመጠቀም ደግሞ የበለጠ ጥሩ ኃይል ያለው ማህበረሰብ ያለበት ክፍል ነው እና ይህንን ደግሞ ከእናንተ መማር እጅግ በጣም ትልቅ እድል ነው። እንደው በመጨረሻም እንደው ብለው ብጨምረው ብለ የምታስበው ነገር ካለ?
እግዚአብሔርን አመሰግናለሁ። የክርስትና ህይወት አሁን በየመድረኩ እንደምንሰማው በአንተ ቤት ሆኜ ምን ጎሎብኝ ምን አጥቼ አይነት ነገር ቢሆን ጥሩ ነበር። ሁሉ ዝግጁ ቢሆን ጥሩ ነበር። ዳትስ ናት ዘ ሪያሊቲ። ሪያሊቲው ይሄ አይደለም። መሬት ላይ ያለው እውነታ ይሄ አይደለም። ህይወታችን ላይ የሚያጋጥመው በህይወት የሚያጋጥመን ነገር ይሄ አይደለም። እውነታውን ለመናገር ፉል ኦፍ ስትረስ ነው፣ ፉል ኦፍ ስትራግል ነው። ወደ ክርስትና ከመጣንበት ጊዜ ጀምሮ የማያቋርጥ መንፈሳዊ ውጊያ ውስጥ ነን ያለ ነው። የኤፌሶን መጽሐፍ ስናጠና የሚያሳየን ይሄን ነው። የመንፈሳዊ ህይወት የውጊያ ህይወት ነው። አንድ ሰው አንድ ወታደር ውጊያ ቦታ ወደ ባትል ፊልድ ከሄደ በኋላ የመዝናናት ህይወት ሊኖር አይችልም፣ አለስ አዘርዋይስ ጦርነቱ አልቆ ከዛ ካልተመለሰ በስተቀር። ሶ በክርስትና ህይወት ስንኖር በየትኛው ሁኔታ ውስጥ ስንሆን ያለን ውጊያ ቦታ ብለን ማሰብ ነው ያለብን። ሶ የክርስትና ህይወት የዋርዞ ነው፣ መንፈሳዊ ውጊያ አለ። ስለዚህ እነዚህ ምክሮች ለዛ ውጊያ ስንቅ ይሆናሉ ብዬ ነው የማስበው። ለዚህ ውጊያ ስንቅ ይሆናሉ። አላማዬ ወጣቶችን ማንቃት ነው። መንቃት አለብን። እቃወማለሁ የሚያስተምሩ ትምህርቶች። ምንም አትሆኑም፣ በሽበሽ ነው፣ ዘና ብለህ ኑር የሚለን ትምህርት እቃወማለሁ። ሪያሊቲው ያስራሉና እንደውም አንድ ወንድም አንድ ወቅት ላይ ሚኒ ሪሰርች ሰርቶ አንድ ትሬኒንግ ላይ ሲያካፍለን ምን አለ፣ የኢትዮጵያ ቤተክርስቲያን ውስጥ ያሉት በየመድረኩ የሚሰበኩ ስብከቶች ነው ለምንድን ነው ፍሬያማ ያልሆኑት በሚለው ነገር ላይ ሚኒ ሪሰርች ለመስራት ሞከርኩ አለ። እና ካገኘኋቸው ፋይንዲንጎች አንዱ ብሎ የጠቀሰው ፎልስ ፕሮሚስስ ናቸዋል። የውሸት ተስፋዎች ናቸው። ለምሳሌ ሰባኪ ቆምና አለ ዛሬ በጣም የተለየ ነገር ይሆናል፣ አዲስ ልዩ ነገር ይሆናል አለ። መጨረሻ ሳለቅ ምንም ልዩ ነገር አይሆንም። ፎልስ ፕሮሚስ ነው። ክርስቲያን ሆነን ምንም ችግር አያጋጥመንም ይሁት ሁሉ ተራራ ምናምን የሚለው ነገር ኦብስታክል የለም ምናምን የሚለው ነገር ፎልስ ፕሮሚስ ነው። እና ተናናሽ ወንድሞቼና እህቶቼ እግዚአብሔር በሰጣችሁ እድሜ ለሁሉ ነገር ራሳችሁን አዘጋጁ። በነገር ሁሉ የሚያበረታ ጌታ አለ። የምታልፉበትን ጸጋ ይሰጣችኋል። እንደ ሀገር ናሽናል አዘ ናሽናል ቸርችም አዘ ሎካል ቸርችም ቤተክርስቲያን በጣም እናንተን ትፈልጋለች። የእናንተ ኢነርጂ ያስፈልጋታል። የእናንተ አዳዲስ ሀሳቦች ያስፈልጓታል። አሁን ቸርች ውስጥ ብዙ ነገር ያረጀ ነው። ሶ የእናንተ ኢነርጂ፣ የእናንተ አዳዲስ ሀሳቦች በጣም የሚያስፈልጓት ለቤተክርስቲያን። የሚቀጥለው ዘመን ቤተክርስቲያን በጣም ታድሳ በሞገስ በግርማ በተጽዕኖ እንድትወጣ ከልብ ይመኛለሁ፣ ጸልያለሁ። ያ እንዲሆን ተስፋ ማድረጉ እናንተ ነው። በአሮጌ መንገድ ተኪዶ አዲስ መፍትሄ ላይ አይደረስም ይባላል አይደለ? በቃ ቴሲስ የእናንተ ቸርች ናት። ቀጥሎ የምትረከቧት እናንተ ናቸው። ዌዘር ዊ ላይክ ኢት ኦር ኖት፣ ወደድነውም ጠላነውም ቤተክርስቲያን ከዚህ በኋላ እናንተ ናት። በሰው አትለኳት። በሰዎች ላይ ባላችሁ ብስጭት አትዋት። በሰዎች ላይ ባላችሁ ተስፋ መቁረጥ አትዋት። ባለቤቷ ክርስቶስ ነው፣ ራሷ ክርስቶስ ነው። ቦዲዎቿ ደግሞ ፓርትስ ኦፍ ቦዲዎቿ ደግሞ እናንተ ናችሁ። ኮሬክትሊ ኤንድ ኢነርጀቲክሊ ፋንክሽን አድርጎ ቸርች ውስጥ የሚል ምክር አለ። አመሰግናለሁ።
አሁን በነበረኝ ጊዜ ላይ እንዴት አንድ ክርስቲያን ከራሱ ጋር ከእግዚአብሔር ጋር እንዲሁም ከህብረት ጋር ከቤተ ክርስቲያን ጋር ያለው ሪሌሽንሽፕ እንዴት አድርጎ ማጠናከር ይችላል፣ እንዴት አድርጎ ደግሞ መምራት ይችላል የሚለው ስላካፈልከን እጅግ በጣም እናመሰግናለን። ዛሬ የነበረን የሀላቅ ፖድካስት ይህን ይመስል ነበረ። በጣም እናመሰግናለን ጊዜና ቦታ ስለሰጠን። ተባረክ።
በጣም አመሰግናለሁ። እግዚአብሔር ይባርካችሁ።
በዛሬው ኤፒሶድ አብራችሁን ስለነበራችሁ እናመሰግናለን። እግዚአብሔር በብዙ እንዳስተማራችሁም ተስፋ እናደርጋለን። ለማንኛውም ጥያቄና አስተያየት ዲስክሪፕሽን ላይ ባለው ስልክ ቁጥር ልታገኙ ትችላላችሁ። በተጨማሪም ማንነታችሁ ሳይታወቅ የምክር አገልግሎት ማግኘት የምትችሉበትን የቴሌግራም ቦት ዲስክሪፕሽን ላይ አስቀምጠናል። እስከ ቀጣይ ኤፒሶዳችን መልካም ጊዜ። ሀላቅ የጽድቅ መንገድ።